የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት በመስቀሉ ሥራ የተወገደው ሥጋና የተገኘው አዲስ ማንነት በሚል ርዕስ ላይ የተመሰረተ ይሆናል። የአምላካችን ቃል በኤፌሶን ምዕራፍ 2 ከቁጥር 10 እስከ 19 እንደዚህ ይላል። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በሥጋ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱንም ያዋሃደ በአዋጅ የተነገሩትንም የተዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምሥራች ብሎ ሰበከ። በርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል የአምላካችን ቃል። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔር በክርስቶስ ያደረገልንን ነገር ውድ አድማጮች፣ በጎዶሎ ወንጌል ሰዎች ያታለሉ የታላቁን አዳኝ የእግዚአብሔርን ልጅ ማዳኑን ሥራ እያመከኑ እንደሚያስተምሩት አይደለም ጌታችን እኛን ያዳነው። ሉል እግዚአብሔር አንድያ ልጁን ሰጥቶን ለእኛ ለሰው ልጆች የሠራው የማዳኑ ሥራ ወደር የማይገኝለት የማንንም ጣልቃ ገብነት የማያስፈልገው በጌታችን በመድኃኒታችን በናዝሬቱ ኢየሱስ በወልደ መለኮት በእግዚአብሔር አንድያ ልጅ ሁሉን በፈጠረው ሁሉን በሠራው ሁሉ በተፈጠረለት ጌታ የተደረገው የደህንነት ሥራ ብቻውን በክርስቶስ ሙሉ ሆኖ ማንም ጣልቃ ሳይገባ በቂ የሆነ እንደሆነ ልናስብ ልንረዳ ይገባናል። ጌታችን ኢየሱስ የሰው ልጆችን ያዳነበት ወደርና ልክ የማይገኝለትን የጸጋውንና የፍቅሩን ሥራ ገድበው መጥነው የሚሰብኩ ሁሉ እርጉም በሆነው ወንጌላቸው በጎዶሎ ወንጌላቸው የኢየሱስን ሥራ በሚጋርድ አዚማም ወንጀለኛ ወንጌላቸው ሕዝብን ያታልላሉ። ዛሬ ምድራችን በዘረኝነት እየተቸገረች እየታመሰች ባለችበት ጊዜ የራቀውን የሚያቀርበውን ሰውን ከሰው የሚያቀራርበውን የክርስቶስን ወንጌል መስበክ ትተው ቤተ እምነቶችን ከቤተ እምነቶች የሚያጣጥል የሚያናንቅ ስክፉ እኩይ ሥራዎችን በሃይማኖት ስምም ይሠራሉ። ክርስቶስ ኢየሱስ ብቻ ሊሰበክ ከሚገባው ወንጌል ጋራ የሌሎችን ገደልና ሥራ ወንጌል አድርገው የፍጡራንን ጽድቅ የእግዚአብሔርን ጽድቅ ሆኖ ተገልጦ ሊያደነን ከመጣው ከእግዚአብሔር ልጅ ጋር ቀላቅለው ቀይጠው ይሰብኩታል። ከላይ ያነበብኩት የአምላካችን ቃል የሚያስተምረን ሙሉና ማንም ምንም ሊጨምርበት እስከማያስፈልግ ድረስ በእግዚአብሔር ፍቅር ጸጋና ኃይል ጢም ብሎ ተሞልቶ የተትረፈረፈ የደህንነትን የምሥራች ይነግረናል። ጌታችን ኢየሱስ ክርስቶስ በሰራው ሥራ እርሱ ለሰው ልጆች በሆነላቸውና ባደረገላቸው ብቻ ሰዎችን የሰሩት ኃጢአት ከመያመጣቸው ፍርድ ይድናሉ። ክብር ለእግዚአብሔር ይሁን። ደግምላችኋለሁ ውድ ወገኖቼ፣ ጌታችን ኢየሱስ ክርስቶስ በሰራው ሥራ እርሱ ለሰው ልጆች በሆነላቸውና ባደረገላቸው ብቻ ሰዎችን የሰሩት ኃጢአት ከመያመጣባቸው ፍርድ ይድናሉ። ሰዎች ኃጢአት እንዲሰሩ ከመያደርጋቸው የኃጢአት ኃይል ይድናሉ። በኢየሱስ የማዳኑ ሥራ ብቻ ሰዎች ኃጢአት ካነገሰው ሞት ድነው በዘላለም ሕይወት ኃይል ከእግዚአብሔር ጋር ልጆች ሆነው ለዘላለም ይኖራሉ። ጌታ ኢየሱስ በሰራው ሥራ ብቻ ሰዎች ከሰይጣን ኃይል ከጨለማው ሥልጣን በመዳን አርነት ይወጣሉ። ክብርና ምስጋና ለስሙ ይሁን። ጌታ ኢየሱስ ከሰራነው ኃጢአት ኃጢአት እንድንሰራ ከመያደርገን የኃጢአት ኃይል ደግሞም ጌታችን ኃጢአት ካመጣብን ሞት እንዲሁም በሞት ላይ ሥልጣን አለው ከተባለው ከሰይጣንና በስሩ ከሚኖሩት ኃይላት ሁሉ ያድነናል። ኢየሱስ ሙልጭ አርጎ የሚያድን ሙሉ በሙሉ ደህንነትን በቂ በሆነ ሁኔታ የሚያስረክበን ጌታ የሚያስገኝልን ጌታ ነው። ክብር ለስሙ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ የወንጌሉ ጣዕም እርሱ ነው። ሰባኪዎች አስተማሪዎች አንደበታቸው የቱንም ያህል የጣፈጠ ቢመስል የወንጌል ጣዕም ከሰው አንደበት አይገኝም። ወንጌሉን የሚያጣፍጠው ኢየሱስ ነው። የምስክርነታችን ውበት የምናምነው ወንጌል ክብር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ክርስትና ኢየሱስ ነው። እርሱ የሚመጣ ሙሽራችን፣ ሁሉን የሚጠቀልል፣ ሁሉም በርሱ ለርሱ የተፈጠረለት ጌታ ነው። የርሱ የሆኑትን በገዛ ደሙ አንጽቶ አቆንጅቶ በመንፈሱ ቀድሶ የራሱን ነጭ ልብስ በደሙ የነጻውን የክብር ልብስ በማልበስ ለሰርግ ቀን እንደምትዘጋጅ ሙሽራ እንከን በማይገኝለት የክብር ሕይወት ሞልቶ በእግዚአብሔር ፊት የሚያቀርበን እርሱ ነው። ክብር ለስሙ ይሁን። ለዚህ ነው የተባረከው ወንጌል ሲነግረን በቆላሲስ ምዕራፍ 1 ቁጥር 22 ላይ አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ ይላል። ጌታችን የሞተበት ሞት የሚያስታርቀው ሞት ውድ ወገኖቼ የታረቁትን ነውርና ነቀፋ የሌለባቸው አድርጎ በርሱ ፊት በቅዱሱ አምላክ ፊት የሚያቀርብ የማዳን ሥራ ነው የሰራው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትገኙ እርሱ እስከ መጨረሻ ድረስ አጽንቶ ይጠብቃችኋል ይላል። በዕብራውያን 9:14 ላይ በዘላለም መንፈስ አማካይነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከምውት ሥራ እንዴት ይበልጥ ያነጻ ይሆን ይላል። ጌታ ኢየሱስ በአባቱ ፊትም ሆነ በራሱ ፊት ነውርና ነቀፋ የሌለብን አድርጎ ያቀርበናል። ክብር ለስሙ ይሁን። ጌታ ኢየሱስ እስከ መጨረሻ አጽንቶ የሚጠብቀን ታማኝ እረኛ ነው። ነውርና ነቀፋ ሆነ የሌለን ሆነን እንድንገኝ እስክንሆን ድረስ ያደርሰናል። ለዚህ ነው አንደኛ ቆሮንቶስ 1:8 ላይ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትገኙ እርሱ እስከ መጨረሻው ድረስ አጽንቶ ይጠብቃችኋል። ጌታችን በሚመጣበት ጊዜ ላላመኑ ሊፈርድባቸው ያመኑትን ደግሞ በታማኝ ረኝነቱ ጠብቆ በራሱ ደም በራሱ መንፈስ ቀድሶ ነውር የሌላቸው አድርጎ የሚያቀርብ አዳኝ ነው። የእግዚአብሔር ስም የተባረከ ይሁን። የጴጥሮስ እምነት እንዳይጠፋ የለመነው ታማኝ ሊቀ ካህን ስለኛ ሊያማልድ ዘወትር በሕይወት የሚኖርልን እረኛ ነው። ዕለት ተዕለት በዚህ ምድር ስንኖር ኃጢአት የሌለብን ስለማንሆን በዘላለም መንፈስ በእግዚአብሔር አፊት ባፈሰሰው ደም የናዝሬቱ ኢየሱስ ከሞተ ሥራ ሕሊናችንን እያነጻ እግዚአብሔርን እንድናመልከው እግዚአብሔርን እንድናገለግለው የሚረዳን እሱ ነው። ከላይ ባነበብኩት የጌታ ቃል ውስጥም ሆነ ውድ ወገኖቼ እንደምናየው ጌታችን ኢየሱስ ክርስቶስ ከኃጢአት የሚያድነን ብቻ ሳይሆን እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ስለሚል በክርስቶስ የተደረገልን የመዳን ሥራ በአዳም ከነበርንበት ፈጽሞ ሙልጭ አርጎ አውጥቶ አዲስ ፍጥረት እንድንሆን ያደረገን የማዳን ሥራ የሰራልን ጌታ ነው። ኢየሱስ በነበርንበት ያላስቀረን ከነበርንበት አውጥቶ ሜዳ ላይ ያልተወን አዳኝ ነው። በርሱ የተጀመረውን ሥራ እኛን አዲስ ፍጥረት እስክንሆን ድረስ ያደረሰ ታላቅ ድንቅ የማዳን ሥራ ነው ጌታችን የሰራው። በጌታ በኢየሱስ የተሰራልን ሥራ አዲስ ፍጥረት ያደረገን ሥራ በመሆኑ የሚያስደንቅ የሚሆነው ለማን እንደሆነ ማስተዋል አለብን። ኢየሱስ እኛን ያዳነበት የማዳኑ ሥራ የዛሬ 2000 ዓመት ገደማ በሞተው ሞት ብቻ ማዳኑን ገድበው ለሚያዩ ጎዶሎ እይታ የሚያመጣ ነው። ውድ አድማጮች ጌታ ኢየሱስ ክርስቶስ ያዳነን እንደ ሐኪም አይደለም ያዳነን። መድኃኒት የሆነ ሐኪም የለም። ሐኪሞች ሌላውን በሚያከሙበት ህመም ታመው ይሞታሉ። በሌላ ሐኪም እጅም እርዳታ ይደረግላቸዋል። ኢየሱስ ክርስቶስ የእግዚአብሔር ልጅ ግን የዓለም መድኃኒት ነው። ማንነቱ መድኃኒት ነው። መዳን በሰራው ሥራ ብቻ አይደለም የሚሆነው፣ በማንነቱ ነው መድኃኒትነቱ ያለው። መዳን ከማንነቱ ጋር የተያዘበትን ጉዳይ መረዳት መሰረት ያለው ሃይማኖት ያስገኛል። ቤተ ክርስቲያን የምትመሰረትበት አለት፣ የገሃነም ደጆች እንዳይቋቋሟት የሚያደርጋት መሰረቷ ኢየሱስ የእግዚአብሔር ልጅ መሆኑ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅነት በሥጋ ከመገለጡ ጋር የሚያያዝ የመሆኑን ምስጢር መረዳት ዓለምን የሚያሸንፍ እምነትን ያስገኛል። በአንደኛ ዮሐንስ ምዕራፍ 5 ቁጥር 5 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው የሚለውን ምስጢር ልብ ማለት አለብን። የዚህ ምስጢሩ ጉዳይ ያለው ኢየሱስ የሚባለው ስም ኢየሱስ የእግዚአብሔር ልጅ ስላለ ኢየሱስ የሚባለው ስም የተሰጠው ከድንግል የተወለደው ያ ጌታ የእግዚአብሔር ልጅ መሆኑን ያወቀና ያመነ ዓለምን የሚያሸንፍ እምነት አለው። ለምን? የእግዚአብሔር ልጅ የሰውም ልጅ መሆኑ፣ ሰውና እግዚአብሔር በርሱ አንድ መሆናቸው፣ መታረቃቸው፣ እግዚአብሔር ለሰው የሆነበትም ሰውም ለእግዚአብሔር የሆነበት ምስጢር በርሱ ማንነት ስለተገለጠ ነው። ሰይጣን ስልጣኑን ያጣው የሰውን ማንነት ገንዘቡ ባደረገው በኢየሱስ ነው። እርሱ ሰው የሆነው ባህሪያችንን ብቻ በመካፈል አይደለም። የኛ የነበረውን የተቸገርነውን ከእግዚአብሔር የተራራቅንበትን ኃጢአታችንን ጠላታችንን ሰይጣንንም ድል የነሳው አምላክ ብቻ ሆኖ አይደለም። በነገር ሁሉ እኛን በመሰለበት የኛን የራሱ ባደረገበት ኢየሱስ ተብሎ በተወለደበት ማንነቱም ነው። ኢየሱስ የኛን ገንዘቡ በማድረጉ ከኛ ጋር የተያዘውን ኃጢአትና ከኃጢአትም የተነሳ የመጣውን ሞትና ሰይጣንን ድል መንሳቱ ብቻ አይደለም አዳኛችን የሆነው። ኢየሱስ ችግር አስወጋጅ ብቻ አይደለም። እርሱ የክብር አምላክ ስለሆነ እርሱ ሕይወት ስለሆነ እንደ ተናገረውም ሕይወት ሊሆንልን ስለመጣ ወደ ክብርና ወደ ሕይወትም የሚያገባን አዳኝ አምላክ ነው። ይህንን የክብር ወንጌል ያጎደለ ወንጌል ሁሉ እርጉም ወንጌል ነው። በጌታ በኢየሱስ የሚድኑ በነበሩበት ባልዳኑበት ጊዜ እንዳሉ አይቀሩም። ምንም እንኳን ዛሬ በጌታ ዳግመኛ ምጽአት ጊዜ በቅጽበት ዓይን የሚለወጠውን ሥጋ ለብሰን ብንኖርም፣ ምንም እንኳን ዛሬ እርሱ በማዳኑ ሥጋችን ክቡር ሥጋውን እንዲመስል የሚለውጥበት ጊዜ በዳግመኛ ምጽአቱ እንደሚፈጸም በተስፋ ተሞልተን እየተጠባበቅን ብንኖርም፣ ለሰማያዊው እርስታችን መያዣ ሆኖ በተሰጠን በመንፈስ ቅዱስ ግን የአዲስ ፍጥረትን ሕይወት ልንቀምስ ልንለማመድ አሁን ይቻለናል። ከዚህ የተነሳ ነው እኛ ፍጥረቱነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚለው። ይህንን እያመንን እንኖራለን። እንደዚህ ባለ እምነት እያለን በአሮጌ ሕይወታችን ራሳችንን አይተን አንኖርም። ኢየሱስ ሁሉን አዲስ አርጓልና ኢየሱስ ባስገኘልን በዚህ አዲስ ሕይወት አዲስ ፍጥረት ሆነን አማኞች በክርስቶስ ጸጋ የዳንን ራሳችንን ልንመለከትና ልናይ የሚገባን ጳውሎስ እንዳስተማረን ነው። ጳውሎስ ያለውን እንመልከት። ስለዚህ እናንተ ደግሞ አስቀድማችሁ በስጋ በአሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለየታችሁ ያለ ክርስቶስ ነበራችሁ። አይሁዳውያን ውድ ወገኖቼ አሕዛብ የሚሏቸውን ያልተገረዙትን ደግሞም ከእስራኤል ተስፋ ርቀው ከመንግሥት ርቀው የነበሩትን እግዚአብሔር በብሉይ ኪዳን ከገባው ኪዳን ባዕዶች እንግዶች የነበሩትን እንዴት እንዳቀረባቸው ነው ጳውሎስ የሚናገረው። የኤፌሶን ሰዎች በአሕዛብነታቸው ከአይሁድ የተለዩ መሆናቸው ብቻ ሳይሆን ከእግዚአብሔርም የተለዩና ያለ ክርስቶስ ይኖሩ እንደነበሩም ነው የሚነግራቸው። ይህ ሁሉ ተለውጦ ተቀይሮ ምን ሆኖ ጳውሎስ ምን ይላችኋል? አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላችኋል። በምንድነው የቀረቡት? ሁለት ታላላቅ የመቀረቢያ ምክንያቶችን ይነግራችኋል። እነዚህ ሁለት ነገሮች አንደኛው በኢየሱስ ክርስቶስ ሆናችሁ ይላችኋል፣ ሁለተኛው በክርስቶስ ደም ቀርባችኋል ይላችኋል። በእነዚህ በሁለት ታላላቅ ነገሮች ምክንያት ርቀው የነበሩት ወደ እግዚአብሔር ሊቀርቡ እንደቻሉ ይነግራችኋል። ይህ መቅረብ በብሉይ ኪዳን የእግዚአብሔርን ተስፋ ተቀብለው ከሚጠብቁት ከብሉይ ቅዱሳን ጋር ይህንንም ተስፋ ከሰጣቸው ከቃል ኪዳን አምላክ ከእግዚአብሔር ጋር ይህንን ተግባራዊ ካደረገው ከኢየሱስ ክርስቶስ ጋር ተቀራርበው መኖራቸውን ያሳያል። መቅረብ በአንድ ስፍራ ተጠግቶ መኖሩን ብቻ የሚያመለክት አይደለም። ቀርባችኋል ኅብረትን፣ ወገንነትን፣ አጋርነትን አመልካች ነው። የቀረቡትን የእግዚአብሔር ቤተሰቦች አድርጎ የሚያኖር ድንቅ ጸጋ የመገኘቱን ምስጢር የሚገልጥ ቃል ነው። ይህ መቅረብ የተገኘው በኢየሱስ ክርስቶስ በመሆኑ በእርሱ ደም በመንጻት የተገኘ ስለሆነ በራቅንበት ጊዜ የነበረንን ጉድለት ነውር አስወግዶ እኛን በፍቅር ከአምላካችን ጋር አስተሳስሮ የእግዚአብሔር ቤተሰቦች ከቅዱሳን ጋር ባለሀገሮች አድርጎ የሚያኖር እንደሆነ ይነግራቸዋል። ጳውሎስ የሚለውን እንመልከት። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምሥራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል። የጥል ግድግዳ በሁለት መንገድ ይታያል በዚህ ክፍል ላይ የተጠቀሰው። የመጀመሪያው አሕዛብ የነበሩት ከላይ ጳውሎስ ርቃችኋል ያላቸው የሚላቸው፣ በሌላ ስፍራ ደግሞ ቀርበው የነበሩትን አይሁድን ይመለከታል ይላሉ የመጽሐፍ ቅዱስ ተማሪዎች። ይህ የጥል ግድግዳ በአዲስ ኪዳን በነበረው ቤተ መቅደስ ማንም ያልተገረዘ አይሁዳዊ ያልሆነ ሰው ወደ እግዚአብሔር ቤተ መቅደስ እንዳይገባ የሚገድብ ግድግዳ እንደነበረ በታሪክ ይነገራል። ይህንን ግድግዳ አልፎ አንድ አዛብ ቢገባ በሞት ይቀጣል። ጳውሎስ ይህንን ግድግዳ የሚያነሳው ለትምህርት እንደሆነ እናያለን። ሁለተኛው ግድግዳ አይሁዳውያን ራሳቸው ወደ እግዚአብሔር መግባት እንዳይችሉ የሚገደቡበት መጋረጃ ራሱ ግድግዳ ሆኖ መቆሙን የሚያሳይ እንደሚሆንም የመጽሐፍ ቅዱስ ተማሪዎች ያሳያሉ። ይህንን የጠብ ግድግዳ ያፈረሰው ኢየሱስ ነው። ክብር ለስሙ ይሁን። ኢየሱስ የራቀውን አሕዛብንና ቀርብ ያለው ያለውን አይሁድ ወደ እግዚአብሔር ያቀረበው የጠብ ግድግዳ አፍራሽ ጌታ ሆኖ ተገልጦ ነው። የጠቡን ግድግዳ ኢየሱስ እንዴት አፈረሰው? ቤተ ክርስቲያን ይህንን ብትሰብክ ዛሬ በዚህ የጠብ አፍራሽ ጌታ ሊመጣ የሚችለውን የሰላም ሕይወት በቤታችን፣ በስራችን፣ በጎረቤት፣ በሀገራችን እንዲሰፍን እናደርጋለን። የጠቡን ግድግዳ ያፈረሰው ኢየሱስ ክርስቶስ በመጋረጃ የሚጋረድ ሕይወትንና እምነት እንዳይኖረን ሁሉን ወደ ብርሃን አውጥቶልናል። እርሱ ባፈረሰው የጠብ ግድግዳ የራቁትን ከእግዚአብሔር በማስጠጋት አንድ አድርጎ እንዲያኖራቸው የሰራው መሰረታዊ ሥራ ጥልን በመስቀሉ ገድሎ ነው ይለናል። ሰዎችን ከእግዚአብሔር የሚያራርቃቸው ከእግዚአብሔር ጋር ጠበኛ አድርጎ የሚያኖራቸው የጠብ ግድግዳ የተባለው ኢየሱስ በመግደል አስወገደው የተባለው ምንድነው? ይህ የጠብ ግድግዳ በክርስቶስ የተገደለው በመስቀሉ ሥራ ጥልን በመስቀሉ ገድሎ ይላል። ጌታ ኢየሱስ መስቀል ላይ ሲሰቀል የገደለው ይሄ ጠብ የሚያመጣው ግድግዳ ምንድነው? ውድ አድማጮች፣ የተገደለው የጠብ ምክንያት የሆነው ግድግዳ ማን እንደሆነ የእግዚአብሔር ቃል ሲናገር መጽሐፍ ቅዱስ ሲያስተምረን ይህንን ሥጋ እንደሆነ ያሳያል። ልብ እንበል ይህን ታላቅ ምስጢር። ወደ እግዚአብሔር የምንገባበትን መንገድም ደግሞ በዚህ እናውቃለን። ልብ ብለን እንመልከት። በዕብራውያን 10 ከ19 እስከ 20 ላይ ምን ይላል የእግዚአብሔር ቃል? እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን የሚል ቃል እንመለከታለን። ይህ ቃል የሚያሳየን ጌታችን በሥጋው በኩል መግቢያ ያስገኘው ሥጋው በተሰቀለበት ጊዜ የቤተ መቅደሱ መጋረጃ ከላይ እስከታች መተርተሩን የሚያሳይ ነው። ይህ መጋረጃ አይሁዳንም አሕዛብንም ሁሉ ከእግዚአብሔር አራርቆ ያለ ግድግዳ ነው። በሮሜ ምዕራፍ 8 ከቁጥር 5 እስከ 8 ላይ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው፣ ለእግዚአብሔር አይገዛም፣ መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ስለሚል ሥጋ ሰውን ከእግዚአብሔር የሚያጣላ ሥጋ ሐሳቡ ምኞቱ መልካም ያልሆነ ፍሬውም መራራና ጎምዛዛ እንደሆነ መጽሐፍ ቅዱስ ያሳያል። የዚህ የሥጋ ሐሳብ በእግዚአብሔር ዘንድ ምንጊዜም ጠብ እንደሆነ መጽሐፍ ቅዱስ ቁልጭ ያለ ትምህርት ይሰጠናል። በሥጋ ያለ ማንም ሰው እግዚአብሔር ማስደሰት አይችልም። ኢየሱስ ክርስቶስ ጌታችን ሥጋ የሠራውን የኃጢአትን ዕዳ ከፋይ ብቻ ሆኖ አልመጣም። ሥጋን በመስቀል ላይ ሰቅሎ ጠበኛውን ሥጋ ከመንገድ አስወግዶ ሰዎችን አዳን እንጂ ኃጢአት የሚያሰራንን ሥጋ ባለበትና በነበረበት አስቀርቶ አላዳነንም። ለዚህ ነው በገላትያ 5:24 ላይ የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞቱና መሻቱና ከምኞቱ ጋር ሰቀሉ የሚለው። ይህ በመሆኑ የጠብ ግድግዳ ሥጋ በመፍረሱ በመስቀል ላይ በመገደሉ ከዚህ በኋላ የጠብ ምክንያት ሊኖር ባለመቻሉ ጌታችን ሥጋን ከምኞቱና ከመሻቱ ጋር በማስወገዱ የጠቡ ግድግዳ ፈርሷል። ይህም ሥጋ በተወገደበት በዚህ በወንጌል እውነት አምናለሁ የሚል ማንም ሰው ራሱንም ሆነ ሌሎችን ሰዎች በስጋ ማወቅ አይችልም። ጳውሎስ በሁለተኛ ቆሮንቶስ 5:16-17 ላይ ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆም ሁሉም አዲስ ሆኗል ያለው እውነት በዚህ ታላቅ የወንጌል እውነት ላይ የቆመና የተመሰረተ ትምህርት ነው። ይህ እንዲህ ከሆነ በዚህ የወንጌል እውነት አምናለሁ፣ በተለይም ይህንን ወንጌል አስተማሪና ሰባኪ ልሆን ክርስቶስ ጠርቶኛል የሚል ሁሉ ዛሬ ምድራችን በዘረኞች ስትታመስ፣ በሥጋ በሆነ ማንነት ሕዝባችን ሲበዳደል፣ ቤተ ክርስቲያን እኩይ ለሆነ ለዚህ ዓላማ ራሷን ማሰለፍ የለባትም፣ አገልጋዮች ማሰለፍ የለባቸውም። እነዚህን የዘርና ሕዝባችንን የሚከፋፍልና ለጥፋት ሕዝባችንን የሚያነሳሳውን ነገር እኛ በጠመንጃ እንዋጋውም፣ በመስቀሉ ቃል ግን እንዋጋዋለን። ምክንያቱም ኢየሱስ ክርስቶስ በዘር ሰዎች እንዲከፋፈሉ የማይፈልግ ሥራ እንደሰራልን እናምናለን። ይህንን እኩይ ተግባር ዛሬ በምድራችን ላይ የሚያራምዱ ይህንን ነገር ሰዎች በቤተ ክርስቲያንም ሁሉ አስገብተው በተለያየ አይነት መንገድ ሕዝብን ከወንጌል ጋር ቀያይጠውም ሲያስተምሩም ቤተ ክርስቲያን እያየች ዝም ብትል በምድራችን ላይ በሚከናወነው በዘረኝነት በሚመጣው ችግር ተጠያቂ ትሆናለች። እግዚአብሔር ይህንን የወንጌል እውነት በኃይልና በሥልጣን እያስተማረን ሰዎችን ከዘረኝነት የሚያወጣ የወንጌል ብርታት በምድራችን ላይ እንዲገለጥ እግዚአብሔር ይርዳል። የሰማችሁትን ሁሉ ለደህንነት ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን ነው።